The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሰረት መራዘሙ ተገለጠ። ይህ እንዲህ እንዳለ ቁጥራቸው 20 ሺህ የሚደርሱ ነዋሪዎች ከአሰሪዎቻቸው ጋር በመጋጨት በሕገ ወጥና በልዩ ልዩ ወንጀሎች ተከሰው እስር ቤት እንደሚገኙ እንዲሁም ከ250 ሺህ በላይ የሚሆኑና ውጡልን ስለሚለው ትዕዛዝ ያልሰሙ ወይም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች መኖራቸውም ተዘግቧል። ከጉዳዩ ጋር ተዛምደው ለተነሱ የአድማጮች ጥያቄዎች በምሽቱ ዝግጅታችን ለጥያቄው መልስ ፕሮግራማችን መልስ የሚሰጡ እንግዳ ተጋብዘዋል። ዜናውን ተከትሎ ይቀርባል። የዕለተ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች አሰናድቷል። ቅዳሜ ሰኔ 24 2009 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከአቀናባሪ ብርሃን ኃይሉ ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን የሰዓቱን የዓለም ዜና እናስቀድማለን።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይንም በስቱዲዮ መሳሪያዎች ላይ ይገኛል። አዲሱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አዲሱን ሥራቸውን ዛሬ ቅዳሜ በይፋ ጀመሩ። የዓለም የጤና ድርጅት ዋና ዳይሬክተር ከአፍሪካ ሲመረጥ የመጀመሪያ የሆኑት የቀድሞው የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዛሬውን ሥራቸውን የተረከቡት ለመጪዎቹ 5 ዓመታት መሆኑ ታውቋል። ዶክተር ቴድሮስ የዋና ዳይሬክተርነቱን ቦታ የያዙት በመጨረሻው ዙር ምርጫ እንግሊዛዊና ፓኪስታናዊ ተፎካካሪዎቻቸውን አሸንፈው እንደነበር ይታወሳል። የዓለምን የጤና ሁኔታ የማሻሻል ኃላፊነት ያለበት የዓለም የጤና ድርጅት የ2.2 ቢሊዮን ዶላር ዓመታዊ በጀት እጥረት ያለበትና በከፍተኛ ችግር ውስጥ የሚገኝ እንደሆነ ይነገራል። በዓለም የጤና ድርጅት መሪነት ዘመናቸው ውስጥ ሁሉ ጤና ሰብአዊ መብት የመሆኑ ጉዳይ የሥራቸው ማዕከል እንደሚሆን ዶክተር ቴድሮስ ከምርጫው በኋላ ባሰሙት ንግግር አመልክተው ነበር። የምዕራብ ጀርመንና የምስራቅ ጀርመንን የ1982 ዓመተ ምህረት ውህደት በማፋጠንና በመምራት ስማቸው የሚጠራው የቀድሞው የጀርመን ቻንስለር ሄልሙት ኮል አስከሬን ሥርዓተ ሽኝት ዛሬ የዓለም መሪዎች በተገናኙባት የፈረንሳይ ከተማ ስትራስበርግ ተከናወነ። የአንድ ብሔራዊ መሪ አስከሬን አሸኛኘት ሥነ ሥርዓት የዛሬ የአውሮፓ ፓርላማ መቀመጫ በሆነችው ስትራስበርግ ሲካሄድ የዛሬ 2 ሳምንት ሰኔ 9 2009 ዓ.ም በ87 ዓመት ዕድሜያቸው ላረፉት ቻንስለር ኮል ዛሬ የተደረገው ሽኝት የመጀመሪያው ነው። ለሄልሙት ኮልና ለቤተሰባቸው ያላቸውን አክብሮት ለመግለጽ ስትራስቡርግ ከተገኙት መሪዎች መካከል የአሁኗ የጀርመን ቻንስለር አንጌላ መርከል፣ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን፣ የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ፣ የዩናይትድ ስቴትስ የቀድሞ ፕሬዚደንት ቢል ክሊንተን ይገኙበታል። ዩናይትድ ስቴትስ በሰሜን ኮሪያ ላይ የነበራት ትዕግስት ሁሉ ተሟጧል ሲሉ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ትናንት በዋይት ሀውስ ከኮሪያ ሪፐብሊክ አቻቸው ሙን ጃኤኢን ጋር በተወያዩበት ወቅት ለፒዮንግያንግ የኒውክሌርና የሚሳይል ሙከራዎች ቁርጥና ቆፍጣና ምላሽ እንደሚሰጡ ዝተዋል። ሰሜን ኮሪያን በሚመለከት የስልታዊ ትዕግስት ዘመን ተፈጽመዋል ብለዋል ትራምፕ። በሶልና በዋሽንግተን መካከል ባሉ የወታደራዊ ትብብር ግንኙነቶች ላይ ልዩነቶች ሲስተዋሉ የነበረ ቢሆንም ሁለቱ መሪዎች ትናንት በተገናኙበት ወቅት ይበልጥ የጠነከረ የአንድነት ግንባር እንደሚኖራቸው አረጋግጠዋል። ቤጂንግ ስልጣኗን የሚጋፋ ማንኛውንም ሙከራ በትዕግስት አትመለከትም ሲሉ ሆንግ ኮንግ የሚገኙት የቻይና ፕሬዚደንት ሲ ጂንፒንግ ዛሬ ማስጠንቀቂያ አሰምተዋል። ፕሬዚደንት ሲ ሆንግ ኮንግ የሚገኙት ግዛቲቱ ከእንግሊዝ ቅኝ ወጥታ ከቻይና ጋር የተቀላቀለችበትን 20ኛ ዓመት ለማክበር ነው። የሆንግ ኮንግ ከተማ አዲስ መሪም ዛሬ ቃለ መሐላ ፈጽመው ስራቸውን ጀምረዋል። የቻይናን ሉዓላዊነትና ጸጥታን አደጋ ላይ ለመጣል የማዕከላዊውን የቤጂንግ መንግሥት ሥልጣን ለመገዳደር የሚደረግ ማንኛውም ሙከራ ወይም ሆንግ ኮንግን ወደ ዋናው ምድራችን እንደ ሰርጎ መግቢያነት ወይም የአሻጥር አድራጎቶችን ለመፈጸሚያ መጠቀሚያነት የሚደረግ እንቅስቃሴ ሁሉ ፈጽሞ ሊፈቀድ የማይችል ቀይ መስመርን መጣስ ነው ብለዋል ሲ። አንድ ሀገር ሁለት ስርዓቶች የሚለው አካሄድ ፈተናዎች የተጋፈጡበት መሆኑን ያመኑት ፕሬዚደንት ሲ ጂንፒንግ በአንዳንድ የፖለቲካና የሕግ ጉዳዮች ላይ አንዳች የጋራ መግባባትና ሐሳብ ላይ መድረስ እንደሚያስፈልግ አመልክተዋል። ሰሞኑን ዩክሬን ውስጥ ተቀስቅሶ በዓለም ዙሪያ የተዛመተው የኢንተርኔት ላይ ወረራና የኮምፒውተሮች ጥቃት የሩሲያ አድራጎት ነው ስትል ኪየቭ ክስ አሰማች። ይህ የከትናንት በስቲያው ጥቃት ቀደም ሲል በዩክሬን የመሠረተ ልማት አውታሮች ላይ ከተፈጸመው የኢንተርኔት ሰርጎ ገብ ጥቃት ጋር ተመሳሳይነት እንዳለው የሀገሪቱ የጸጥታ ኤጀንሲ ኤስቢዩ አስታውቋል። ሩሲያ ክሶቹን አስተባብላለች። ጥቃቱ ዩናይትድ ስቴትስንና የአውሮፓ ሀገሮችን ጨምሮ በ60 ሀገሮች ውስጥ ያሉ የመንግሥትና የንግድ ተቋማትን አዳርሷል። የዩናይትድ ስቴትስ የቀድሞ ፕሬዚደንት ባራክ ኦባማ የልጅነት ቤቴ በሚሏት የኢንዶኔዥያ ዋና ከተማ ተገኝተው ዛሬ ለተደረገ የኢንዶኔዥያ ዳያስፖራ አራተኛ ጉባኤ ንግግር አድርገዋል። ኦባማ ሀገራቸውን ዩናይትድ ስቴትስና የልጅነት ቤታቸውን ኢንዶኔዥያን ሁለቱም በብዙ ሕዝቦች ሀገርነታቸው ተመሳሳይ መሆናቸውን አስታውሰው ወጣቶች ለዲሞክራሲ መስፈን ከመታገል እንዳያቋርጡ ጥሪ አሰምተዋል። በሕገወጥ ፍልሰተኞች የሚወዷቸውን ካጡ አሜሪካውያን ቤተሰቦች ጋር አብረው እንደሚቆሙ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ባደረጉት ሳምንታዊ ንግግራቸው አስታውቀዋል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ዋናው ፕሮግራም ልመልሳችሁ።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው የምሽቱ ውይይት። የሳውዲ አረቢያ መንግስት የመኖሪያ ፈቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሰረት ማራዘሙ ተገልጧል። የ90 ቀናት የጊዜ ገደቡ ባለፈው ረቡዕ የሪያድ መንግስት 30 ቀናት መጨመሩም ታውቋል። እስካሁን ከ40,000 በላይ ኢትዮጵያውያን ወደ ሀገር መመለሳቸው ሲታወቅ፣ ዝግጅት አጠናቀው በአውሮፕላን አቅርቦትና በተለያዩ ምክንያቶች መብረር ሳይችሉ የቀሩ እናም የሚንገላቱ አሉ። ይህ በእንዲህ እንዳለም 20,000 የሚደርሱ ደግሞ ከአሰሪዎቻቸው ጋር በመጋጨት በሕገ ወጥና በልዩ ልዩ ወንጀሎች ተከሰው እስር ቤት እንደሚገኙ፣ እንዲሁም ከ250,000 በላይ የሚሆኑና ውጡልን ስለሚለው ትዕዛዝ ያልሰሙ ወይንም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች መኖራቸውም እየተነገረ ነው። ያልተመለሱት ምን ይጠብቃቸዋል? ተቀብሎ ከማኅበረሰቡ ለማዋሃድ በሥራ ለማሰማራትስ ምን አይነት ዝግጅት ተደርጓል? የሚሉና ሌሎችም ነጥቦች ተነስተዋል። ለጥያቄው መልስ በተሰኘው ዝግጅታችን ተሳታፊዎች የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም፣ ከዚህ ቀደም ከሳውዲ የተመለሱ ኢትዮጵያውያን ላይ ያተኮረ ጥናት ያደረጉ የአዲስ አበባ ዩኒቨርሲቲ የማህበረሰብ ስነ ልቦና መምህር ዶክተር አበባው ምናየ ከአዲስ አበባ፣ የጀርመኑ ራዲዮ ዘጋቢ ስለሺ ሽብሩ ከሪያድ በፕሮግራሙ ተሳትፈዋል። አዘጋጅና አቅራቢ ትዝታ በላቸው ናት። ወደ ዝግጅቱ።
ዜጎቻችን ወደ ሳውዲ ሲሄዱ ኢኮኖሚያዊ ፍላጎት ነው ያላቸው። ሄደው ሰርተው ተለውጠው ቤተሰባቸውን መለወጥ ይፈልጋል። ለዚህ የሚከፍሉት መስዋዕትነት አለና በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትን ገንዘብ እንኳን መመለስ የማይችሉ ናቸው እና ቀደም ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል። ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም። ምናልባት እና አቶ ነቢዩ ሲራክም አቶ ስለሺ ሽብሩም ይረዱም ይችላሉ። በጣም አንዳንድ ቦታ ላይ ከሰብአዊነት ባነሰ ሁኔታ የሚሰሩ በተለያየ መንገድ ወደ ሀገር ቢገቡ ከዛ የተሻለ ኑሮ ሊኖሩ የሚችሉ ሰዎች እንዳሉ መረዳት ያስፈልጋል እና ከሳውዲ የሚመጣውን ነገር ሁሉ የደላ የተስተካከለ ነገር እንዳለ አድርጎ ማስቀመጥ ለት ይዳርጋል። ይህ ሳልኩ በኋላ እንግዲህ መንግስት ምን አስቧል? ምንድን ነው የሚያደርግላቸው የሚለው ነው ጥያቄው። አሁን ሁለት ነገሮች ማስቀመጥ ያስፈልጋል። አንደኛ ለወገኖቻችን አላስፈላጊ ቃል መንግስት እስካሁን አልገባም። ሁለተኛ ምርጫው ሀገር ውስጥ መግባት፣ የሀገር ሀብት፣ የሀገር አቅም በቻለው መጠንና ልክ ወገኖቻችን ባላቸው ክህሎትና ፍላጎት ደረጃ እንዲቋቋሙ ማድረግ አንደኛው አማራጭ ነው። ሁለተኛውና የከፋው አማራጭ ግን የሳውዲ መንግስት ያስቀመጠው የፎታ ጊዜ ያለ ውጡ ነው ያለው። ይህንን ሁኔታ የህግ ተጠያቂነት ያመጣል። ወደ ኢትዮጵያ ለመምጣት መንግስት በተለየ ሁኔታ ከሳውዲ ለሚመጡ ሰዎች የሚገባው ቃል ሊኖር አይመስልም። የተለየ ቃል መንግስት በኩል አይገባም። እዚህ ያሉ ወገኖች ወጣቶች የሚደረግ አለ፣ የዚህ ተቋዳሽ ይሆናሉ። ምንድን ነው እየተደረገ ያለ? አሁን ለምሳሌ በፌዴራል ደረጃ የዚህ ምክር ቤት አባል የሆኑ የክልል መስተዳድሮች አሉ። አንድ ምሳሌ በጣም ቀላል የደቡብ ክልልን ምሳሌ ልስጥሽ። ወይዘሮ ትዝታ፣ የደቡብ ክልል ሶስት ቦታዎች ናቸው በአብዛኛው ወደ ሳውዲ የሄዱ ወገኖች የሚመነጩባቸው። አንደኛው ስልጤ ዞን አካባቢ ነው። ሁለተኛው የጉራጌ ዞን አካባቢ ነው። ሶስተኛው አላባ አካባቢ ነው። እነዚህ አካባቢዎች ላይ ከሳውዲ የሚመጡ ሰዎችን ይመዘግባል። ምዝገባ ተጀምሯል። ምንድን ነው ለማድረግ እየታሰበ ያለው? አንደኛ በኢንቨስትመንት መግባት የሚችሉ የተወሰኑ አቅም ያላቸው ሰዎች መጥተዋል። የተወሰነች ገንዘብ አላችን፣ መነሻ የምትሆን እርሾ የምትሆን ገንዘብ አለችን፣ በጥቃቅንና አነስተኛ ዘርፍ መሰማራት እንፈልጋለን፣ መንግስት ያመቻችልን ያሉ ሰዎች አሉ። ለእነሱ አማራጮቹን የማሳየት እድሎቹን የማሳየት ስራ ይሰራል። ስራ ሲገቡም ድጋፍ ይደረግላቸዋል። ሁለተኛው የ1090 የማቋቋም ስርዓት ነው። ይሄ በመንግስት በኩል ተዘዋዋሪ ፈንድ አለ። ከሳውዲ የሚመጣው ሰው 10% ይዛል፣ 90% መንግስት ይሰጥና የስራ ቦታ ይሰጠዋል፣ የመሸጫ ቦታ ይሰጠዋል። አሁን ሶስተኛው አማራጭ መታሰብ አለበት። እንግዲህ ከዚህ ዘመቻ በየጊዜው እየተማረን አዲስ ትምህርት እየቀሰመን ከጥረቱ ሌላ መፍትሄ እያመጣን ነው የሄድነው። ቤሳቤስቴ የሌላቸው ምንም ገንዘብ የሌላቸው ባዶ እጃቸውን የሚመጡ ሰዎች አሉ። እነዚህም 10% አዋጡ ማለት አይቻልም። ስለዚህ እነዚህንስ እንዴት ነው ማየት ያለብን? እንዴት ነው መደገፍ ያለብን? እንዴት ነው ራሳቸውን እንዲችሉ ሀገራቸውን እንዲጠቅሙ ራሳቸውን እንዲጠቅሙ ማድረግ የሚቻለው የሚለውም ሶስተኛው አማራጭ ደቡብ ክልል እያየው ነው። ስለዚህ እያንዳንዱ ክልል ከራሱ ተጨባጭ ሁኔታ አንጻር የፍልሰቱ ምንጭ ካለበት ሁኔታ የሚመጣጠንና የሚመሳሰል የመፍትሄ አቅጣጫ ለማስቀመጥ እየሞከር ነው። ስለዚህ መንግስት ዜጎችን ለመደገፍ፣ ለማቋቋም፣ ወደ ህዝቡ ለመቀላቀል አስፈላጊው ዝግጅት እያደረገ ነው። ይሄ ከሌለሽ ነው ምንም የማያወጣለት ነው። ችግር የለውም። ችግር የሌለበት ስራና ቦታ የለም። እጥረቶቹን እያረሙ እያስተካከሉ ይሄ ድንገተኛ ጉዳይ ነው። እንግዲህ 2009 በጀት ዓመት ሲጀመር ሳውዲ መንግስት ወገኖቻችንን በዚህን ያህል ቁጥር ሳውዲ አረቢያ እንዲወጡ ያደርጋል ብሎ ያሰበ ያለመ ወገን የለም። ድንገተኛ ነው። ለዚህ ድንገተኛ ሁኔታ የሚመጥን ዝግጅት መንግስት እያደረገ ነው። ይሄ መታወቅ አለበት። ቶቹን የመሙላት የማስተካከል ይሄ የመንግስት ጥረት ብቻ አይደለም። በነገራችን ላይ ህዝቡም፣ ነጋዴው፣ ስፖርተኛው፣ ባለሀብቱ ዜጎችን ለማቋቋም እየተረባረበ ነው። ድጋፍ ለማድረግ እየሞከረ ነው እና በጎ ነገር መታየት ያለበት ይመስለኛል ማለት ነው። ወይዘሮ ሳውዳንች
እሺ፣ አቶ መለስ በጣም ነው የማመሰግነው። እንግዲህ ይሄ ፕሮግራም ለነገሩ ለአድማጮች ጥያቄ መልስ የሚሰጥበት ነውና ለአድማጮች መስመሩን እንድከፍት ከትህትና ጋራ አጠር አጠር አድርጋችሁ መልሳችሁን እንድትሰጡኝ ነው የምፈልገው። አሁንም ወደ እሺ እሺ። ሄሎ፣ የማን ስልክ ነው የጠፋው?
ሄሎ።
አቤት። ስለሺ አሏት።
የኔ ሌላ ዌቭ ነገር ይሰማኛል። አለው አለው። ትንሳ።
እሺ፣ ዶክተር አበባው አሉ?
አዎ እሺ፣ አለው እኔ።
እሺ፣ ስለሺ አንድ ጊዜ መስመር ላይ ቆየኝ። እስቲ ዶክተር አበባው ካሁን በፊት ጥናት ሰርተዋል ስለ እነዚህ ተመላሾች። በ2006 ዓመተ ምህረት የተመለሱ ሰዎች ነበሩ። የተወሰነ ስንቅ ወደ 901,000 ብር ነው መሰለኝ እየተሰጣቸው ወደ ማህበረሰባቸው እንዲመለሱ ተደርጓል። እንደምንሰማው ከጥናት እንደምንረዳው በርካቶቹ ተመልሰዋል። አሁን የሳውዲ መንግስት ውጡልኝ እያለ እንኳ ሰሞኑን ወደ 20,000 ኢትዮጵያውያን በህገ ወጥ መንገድ ወደ አገሪቱ እንደገቡ ነው የሚነገረው። እና ከማቋቋም አንጻር ወይንም ከሚኖራቸው የስነ ልቦና ጭንቀት አንጻር በጥናቱ ምን ተረዱ?
ምን መሰለሽ ትዝታ፣ በመጀመሪያ አመሰግናለሁ እድሉን ስለሰጠሽኝ። አንደኛ እነዚህ ለመሄድ የገፋፏቸው የመጀመሪያ ምክንያቶች ሲመለሱ በተወሰነ ደረጃ ከመቀነስ ውጭ እንዳሉ ይጠብቋቸዋል። ስለዚህ አሁንም ተመልሰው በሚጠብቁት መልኩ ራሳቸውን የሚለውጡበት ሁኔታ አያገኙም። ሁለተኛ ማህበረሰቡ እንዲያደርስባቸው በመጀመሪያ አካባቢ ገና ይቀበላቸውና አሁንኛ ባጠናነው ጥናት ወላጅም የአካባቢው ማህበረሰብ ወዲያው እንደመጡ መልካም ፊት ያሳያል። ትንሽ ቆይቶ ግን የወሰዱት የዕዳ ብድር ያልተመለሰ አለ፣ ስኬታማ ያልሆነ ተመላሽ ተብሎ መፈረጅ አለ እና የተለያዩ ችግሮች ሲገጥሟቸው ተመልሰው ይሄዳሉ። ሌላው ሶስተኛው ነገር ምንድን ነው? ቃል ሲገባ መንግስት መጀመሪያ የሚያየው ነገር ምንድን ነው? እኒህ ሰዎች ብዙ ጊዜ የቀውስ መገላገል ነው የምንጠቀመው። ችግሩ ሲደርስብን ያንን ለመፍታት የምናደርገው ጥረት አለ። በዛ ሂደት ውስጥ ልጆቹ እንዳይጎዱብን ስንል የምንገባቸው ነገሮች አሉ። ከሀገራችሁ ውስጥ ሰርታችሁ የመለወጥ እድል አለ። እድል የለም አይደለም፣ አሁንም አለ። ግን የሚጠብቁትን ያልሆኑ አያገኙትም። ስለዚህ ትንሽ ይጠብቁና ይሄዳሉ። የዚህ መገለጫ እኛ ስናጠና ለምሳሌ በ2006
ወደ ጥቅምትና ህዳር አካባቢ እነሱ መመለስ ጀመሩ። እስከ ጥር አካባቢ ቀጥሏል። ወደ የካቲት አካባቢ ስናጠና 30% የሚቃረቡ 29.6% ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ሰኔ አካባቢ ደግሞ አይኦኤም ሲያጠና 50% የሚቃረቡ ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ነሐሴ አካባቢ ሲጠና ደግሞ ወደ 59% ነው የደረሰው። ይሄ ማለት የሚጠብቁትን ነገር ያለማግኘት፣ ከዛ ደግሞ ለምደዋቸው የመጡት አንዳንድ ነገሮችንም እዚህ ሲመጡ እዛ ስሜታቸው ብዙ ቢጎዳም አንዳንድ ፋሲሊቲ ደግሞ እዛ ያገኟቸው ነገሮች ይኖራሉ። እዚህ መጥተው መልመድ ይከብዳቸዋል። ቤተሰብም ደግሞ ጠባቂነት አለ፣ የጓደኛ ጠባቂነት አለ፣ የማህበረሰብ ጠባቂነት አለ። ኢቭን በዛ ሁኔታ ተጠርዘ የተመለሱትን እንኳን ሳይቀር ማህበረሰቡ የሚጠብቅባቸው ነገር አለ እና ያ ሲያስቡት ተመልሶ መሄድ ለእኔ ይሻለኛል የሚል በተደጋጋሚ ስጠይቃቸው ምስ አሁንስ ለእኔ ተመልሶ መሄድ ነው የሚሻለኝ የሚል ነገር አልፎ አልፎ እንሰማለን እኛ ባጠና ነው ጥናት።
እሺ ጋዜጠኛ ስለሺ ወደ አንተ ልመለስ።
እሺ ትንታለሁ።
አሁን መሬት ላይ ያለው በየአውሮፕላን ጣቢያ ያለው ግምገማ ምን ይመስላል?
አሁን ያለው ዜጎቻችን በእውነት ነው የምልሽ የአየር ትኬት ቆርጠው ለአስርና ለ11 ቀን ልጆች ሁሉ የያዙ ህጻናት ልጆች የያዙ ነፍሰ ጥሮች ሆነው ሳውዲ አረቢያ ተርሚናል ውስጥ ከሁለት ከሶስት ቀን በፊት እኔ ራሴ ሄጄ እዛው ነበርኩኝ። በምሽት በጣም ብዙ ነበሩ። አሁንም የተወሰነ ቢሆንም ቁጥራቸው ያሉበት ሁኔታ እንዳለ
ተቋረጥ። እሺ አቶ መለስ አንድ ነገር እንደው ተጨባጭ አርጉልኝ። ስለ ማቋቋም ጠቅለል አርገው ነው ቀደም ብሎ የነገሩን በደቡብ ክልል ስላለ ሁኔታ እንዲሁም ሀገር ውስጥ ከሌሎች ወጣቶች ጋር ስለምትሰሩት የአቅርቦት ስራና ስላለ ሁኔታ ነው ያስረዱኝና በተጨባጭ እነኚህ ከሳውዲ የሚመለሱ ሰዎች ለምሳሌ አሁን በ2006 ዓመተ ምህረት ወደ 100,000 የሚሆኑት ሲመለሱ የሆነ ስንቅ መሰልም ወደ 1,000 ብርም እየተሰጣቸው ነበር የተመለሱት። እንደሱ ይደረጋል ወይ? ቅድሚያ ይሰጣቸዋል ወይ ለአንዳንድ ነገር፣ ለስራ፣ ለፕሮጀክት በተጨባጭ ቢያስረዱኝ? ወይስ ይሄንን ክልሎቹ ገና አስበውበት የሚሰሩት ነው?
ይሄኛው እንግዲህ እንዴት መሰለሽ ወይዘሮ ትዝታ፣ የየክልሉ ተመሳሳይ የየክልሉ የተቋቋመው ኮሚቴ አለ፣ በምክትል ርዕሰ መስተዳድሮች የሚመራ እያንዳንዱ ከራሱ ተጨባጭ ሁኔታ ጋር አያይዞ እንዴት ነው መፍታት ያለብኝ በሚል ይሰራል። ለምሳሌ የኦሮሚያን ክልል ልንገርሽ ወይዘሮ ትዝታ፣ የኦሮሚያ ክልል የክልሉ የቴክኒክና ሙያ ተቋም ከክልሉ የኢኮኖሚና ፕላን ቢሮ በተጨማሪ በክልሉ ያሉ የዲያስፖራ ማህበር አለ። ሶስቱ በመተባበር ዜጎች ስልጠና የሚያገኙበትን ሁኔታ አመቻችቷል። የመጀመሪያውን እንዲሁም የመነሻ ገንዘብ የሰጠው ይሄው የኦሮሚያ ዲያስፖራ ማህበር ነው። ወደ 100,000 አካባቢ ሰጥቷል መነሻ። እንግዲህ ይሄ መጠኑ አይደለም የሚታየው፣ ግን ዜጎችን እንዲቋቋሙ ለማድረግ ከመንግስት በተጨማሪ ሌሎችም ተቋሞች እያደረጉት ያለውን ርብርብ ነው የሚያሳየው። እና ኦሮሚያ ጋር አንደኛው የታሰበው ስልጠና የሚያገኙበት ሁኔታ መመቻቸት ነው። ከዛ በኋላ ስልጠናውን መሰረት አድርጎ ገንዘብ ተሰጥቷቸው እንዲቋቋሙ ማድረግ ነው። ትግራይም አካባቢ አማራም ክልል እንደዚህ ነው እየተደረገ ያለው። እና በተጨባጭ እነዚህን ወገኖቻችን ወደ ሀገር ቤት ተመለሱ ብቻ ለመንግስት የሚለው ወደ ሀገር ቤት መመለስ አማራጭ እንዳልሆነ እነሱም ያውቁታል። ወደ ሀገር ቤት ሲመለሱ ግን እነዚህ ኢትዮጵያውያን ናቸው። መንግስት የሞራልም የህግም ኃላፊነት አለበት እነዚህን ወገኖች የማቋቋም። ሀገር ቤት እንዳለው ወጣት ቅድሚያ ተሰጥቷቸው እንዲቋቋሙ ይደረጋል። ለዚህ የሚሆን ዝግጅት በየክልሉ እየተደረገ ነው። ትግራይ ክልል የተወሰኑ ቦታዎች አሉ እነዚህ ብዙዎቹ ወገኖቻቸው የተመለሱበት። ለምሳሌ አንደኛው ሳዳ አምባ የሚባል አካባቢ ነው። እዛ አካባቢ የሚደረግ ዝግጅት አለ። በጣም ወደ ታች ወርጄ ነው አሁን ለማስረዳት እየሞከርኩ ያለ።
ገባኝ ገባኝ።
በተመሳሳይ ኦሮሚያ ላይ ምስራቅ ሐረርጌና ምዕራብ ሐረርጌ አካባቢ፣ አርሲ አካባቢ፣ ባሌ አካባቢ። ስለዚህ ላይ አዲስ አበባ ላይ ተንጠልጥሎ የቀረ ጉዳይ አይደለም። እነዚህን ወገኖች ለማቋቋም ፍላጎትም ብቻ አይደለም፣ ወደየክልሉ፣ ወደየዞኑ፣ ወደየወረዳው ለመውረድ ተችሏል። አሁን ኦሮሚያ አካባቢ ሄደው የተመዘገቡ እና ሌሎች እስከሚመጡ አንዳንድ ስልጠና እየተሰጣቸው ያሉ ወገኖቻችን አሉ። የመጣውን ሰው ሁሉ በልህንም የገንዘብ ያዝና ወደ መቋቋም ግባ አይባልም። አትሊስት የተወሰኑት ሰዎች መጥተዋል። ሌሎቹም እንደ እስከሚመጡ በመጠበቅ ስልጠና ሰጥቶ ለማቋቋም ይሞከራል እና በመንግስት በኩል ለዚህ የሚሆን ዝግጅት የተደረገ ነው ለማለት ነው።
እሺ፣ አመሰግናለሁ ዶክተር አበባው። አሁን አቶ መለስ አለም በተናገሩት ላይ የሚሰጡኝ አስተያየት አለ ከአሁን ቀደም ባለው ልምድ በጥናቱ
በመጀመሪያ ብዙ ጥረቶች እንዳሉ አያለው። ምክንያቱም ከተለያዩ መስሪያ ቤቶች ጋር ከማህበራዊ ጉዳይም ከሌሎች መስሪያ ቤቶች ጋር ናሽናል ካውንስሉም ጋር ቀደም የነበረው ናሽናል ታስክ ፎርስ አለ። በተለይ ህገወጥ ሰው ዝውውርን ለመግታት የሚሰራው ታስክ ፎርስ የሚሰሩ ስራዎች እንዳሉ እገነዘባለሁ፣ ግን የሚቀሩ ጉድለቶች እንዳሉን ግን እገነዘባለሁ። ለምሳሌ አሁን አቶ መለስ ባሉት ላይ አንድ የሚያሳስበኝ ነገር ለእኔ አሁን በውጭ ጉዳይ መስሪያ ቤቶች የተቋቋመው ታስክ ፎርስ በጣም ጠንካራ ስራ እየሰራ ነው ያለ። ይሄ ስራ ግን ተቋማዊ በሆነ ነገር ወደፊት የሚቀጥልበት መንገድ ግን የለም። በሀገር ደረጃ ስንወስድ በሀገራችን አሁን ራሱን የቻለ የስደትን ጉዳይ የኔ ጉዳይ ነው ብሎ የሚሰራ ተቋም የለም። ስለዚህ በየጉዳዩ እያነሱ ወይ ማህበራዊ ጉዳይ ይሄዳል፣ ወይ ፍትህ ሚኒስቴር ይሄዳል፣ በአሁኑ የአቃቢ ህግ ማለት ነው፣ ወይ ውጭ ጉዳይ ይሄዳል እንጂ ራሱን የቻለ ተቋም የለም። ብዙ ሀገሮች እንዲህ ከፊ ስደት ያለባት ሀገር ነች ኢትዮጵያ፣ እና ይህም በተቋማዊ መልኩ መስራት የሚያስፈልግ ይመስለኛል። ቅድምም ክራይሲስ ኢንተርቬንሽን ያልኩት ለዛ ነው። መረጃም ራሱ ለመናገር በበቂ መረጃ በሚገባ እያያዝን ነው ብዬ አልወስድም። ሙከራዎችን ዝቅ ለማድረግ አይደለም፣ ጥረቶችን እኔ እቀበላለሁ። ግን በመረጃ ደረጃ ስትመጭ እኮ እኛ ብዙ ጊዜ መረጃ ከሪጂናል ሚኒስትሪ ማይግሬሽን ስተዲስ የሚባል ኬንያ ውስጥ ያለ ድርጅት ነው በብዛት የምንጠቀመው። ህገወጡን እንቅስቃሴ፣ ህጋዊን እንቅስቃሴ፣ ተመላሾችን መረጃቸውን በደንብ አደራጅቶ ይዞ የመስራት ነገር ይጎለዳል። ምክንያቱም ተቋማዊ አሰራር በሰፊ አለ የሚለውን አልወስድም። ልክ ችግሩ ሲመጣ መረባረብና ጥረት ማድረግ እኔ ያን ጥረት እንዳለ ሆኖ ግን በቋሚነት ይሄ እንዲሰራ የሚችል ተቋም የሚያስፈልገን ይመስለኛል። እና ያንን ይታየኛል። ጥረቱን ግን ይቀበላለሁ።
እሺ፣ አመሰግናለሁ።
ዶክተር አበባው ያሉት አስተያየት ልጅ እሺ፣ እያንዳንዱ ችግር የሚወልደው መፍትሄ አለ። ይሄ አገራዊ ችግር ሆኗል።
እሺ። ሄሎ። አቤት፣ አቤት፣ እሰማለሁ።
በየአራት እንግዲህ የዛሬ አራት ዓመት የነበረ ችግር ነው። አሁን ከአራት ዓመት በኋላ አጋጥመዋል። በቀጣይ ሊያጋጥም ይችላል እና እንደዚህ አይነት መፍትሄ ሀሳብ መቀመጡ እኔ በጎ በጎ ነው፣ በበጎ መታየት ያለበት ነው ብዬ አስባለሁ።
አመሰግናለሁ። አቶ መለስ አለም ቀደም ብሎ ወደ ስቱዲዮ ከመምጣታችን በፊት በአድማጭ የተነሳ ጥያቄ አንስቼሎት ነበር እና እሱ የእርስዎን መስሪያ ቤት እንደማይመለከት ገልጸውልኛል። ነገር ግን የችግሩ ምንጭ ብሎ በጣም ብዙ አድማጭ ይሄን ጥያቄ ስላቀረበ ጥያቄውን ለዶክተር አበባም ቢሆን ልወርውርላቸው። አቶ መሐመድ ሐሰን የላኩልን ጥያቄ ዋናው የችግሩ ምንጭ ኢትዮጵያ ውስጥ የአላላካቸው ሁኔታ ነው። ህገ ወጥ ደላላ እነዚህን ኢትዮጵያውያን ብዙ ጊዜ ወጣቶች የሆኑ ከገጠር ኢትዮጵያ የሚሄዱ እድሜያቸው ለአቅመ አዳም ያልደረሰ ቋንቋም ማያውቁ ወደ ውጭ ሀገር እንደሚላኩ ነው። ብዙውን ጊዜ ደግሞ ወላጆቻቸው መሬታቸውን አስይዘው የአምስት ዓመት ካለፈ በዛ አምስት ዓመት ውስጥ ካልተመለሰ ያ ገንዘብ ያ ደላላ እሳቸው ካድሬ ነው የሚሉት፣ ካድሬዎች ናቸው ብዙ ጊዜ ይህንን የሚሰሩት ነው የሚሉት፣ መሬቱ ይሸጣል። መሬት ኢትዮጵያ ውስጥ አይሸጥም ይባላል። ነገር ግን ከ10,000 እስከ 20,000 ብር ይሸጣል። ወላጆች ለእነዚህ ደላላዎች ነው ገንዘባቸውን አራግፈው ልጆቻቸውን የሚልኩት። ይሄ የችግሩ ምንጭ እዛው ኢትዮጵያ ውስጥ ነው፣ ማለቅ አለበት ነው የሚሉት። በጥናታቸው አይተው ከሆነ አጋጥሟቸው ከሆነ ዶክተር አበባውን ልጠይቅ።
እኔ ያላላክ ችግር አለ የሚለውን እጋራለሁ። ከእነዚህ ሰዎች ውስጥ ከህገ ወጥ ደላላዎቹ ምን ያህሉ ካድሬ ናቸው፣ ምን ያህሉ ካድሬ አይደሉም፣ እውነት ለመናገር ጥናት አላደረግንም። የእኛ ጥናት እንደውም በመንግስትም ሆነ በሌላው አካል እይታው እንዲቀየር እንፈልጋለን። እኛ እይታው እንዲቀየር የምንፈልገው እኔ እውነት ለመናገር ደላላ፣ ይሄ ህገ ወጥ አዘዋዋሪዎች፣ ለእነዚህ ሰፊ ቦታ መስጠት አልፈልግም። እኔ በዋናነት ችግሩ ያለው ሰዎች የመለወጥ ፍላጎት አላቸው። ይሄን የመለወጥ ፍላጎታቸውን ግን መልካስ ይዘው ለመሄድ አልተዘጋጁም። አንድ ሁለተኛ፣ ይህንን ህጋዊ መንገድ የሚያሳልጠው አካል አቅሙ ደካማ ነው። እውነት ለመናገር ይሄ ህጋዊ ጉዞ ደካማ ነው። ደካማ ስለሆነ ልጆቹ ከጉጉታቸው የተነሳ ህገወጡ መንገድ ይመርጣል። ምክንያቱም ያ ፍጥነት አለ። ይህም በገንዘብ ደረጃም ዝቅተኛ ነው ያወጩ ብለው ነው እነሱ የሚወስዱ። ቶሎ ያንን ግብህን ማሳካት ትችላለህ ብለው ይወስዳሉ። ስለዚህ ህጋዊውን ጉዞ በሚገባ መልክ አስዘነዋል ብዬ አልወስድም። የዛ ክፍተት እንዳለ ወስዳለሁ። የቤተሰብ ግን ዋናው ሚናሚ የቤተሰብ ነው። ቤተሰብ ድሮ ለልጅ የነበረው አመለካከት ልጅን ሽጦ ገንዘብ ማግኘት ያለው ፍላጎት ጨምሯል። የገንዘብ ፈቀቅን በዚህ ሀገር ላይ ጠቅላላ ጨምሯል። ለኔ ቤተሰብንም ጠልፎታል። ዛሬ አንደኛው ልጁ ተጎድቶ ሁለተኛው ልጁ ሲሄድ ዝም ብሎ የሚያይ ቤተሰብ ተፈጥሮብናል። ስለዚህ ቤተሰብ ላይ ከፍተኛ የሆነ ስራ መስራት ይኖርብን ይወሰኛል። ከደላላዎች የበለጠ እኔ ደላላ ሲያሳድዱ መዋልን እንደ በጣም ትልቅ ስራ አድርጌ አልወስድም። ትልቁ ስራ ግን ዋናው እንትን ይሄ ኤጀንሲ እንለዋለን በእኛ በማህበራዊ ሳይኮሎጂ፣ ትልቁ አቅም ያለው ቤተሰብና ራሱ ልጆቹ ላይ ነው። እኔ ልግባ?
እሺ፣
እኔ ገብቻለሁ። ልጨምር?
እሺ፣ ጨምር ጨምር።
ዶክተር አበባው ያሉት ላይ
እሺ፣
ዶክተር አበባው ያሉት ሁሉም ነገር ትክክል ነው። እዚህ እኔ አብሬያቸው የምኖራቸው በዕለት ዕለት የማገኛቸው በርካታ ወንዶችም ሴቶችም አሉ። ገና የኢትዮጵያ መንግስት የሰራተኛና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት እዚህ ከሳውዲ ሌበር ሰዎች ጋር የሌበር ሚኒስትሪ ሰዎች ጋር ለመወያየት የመጣ ጊዜ በተደጋጋሚ የሚያነሱት አንደሬጅ የሆኑ ሰዎች እንደሚመጡ ነው። እዚህ ሀገር
እድሜያቸው ትንሽ የሆነ
እድሜያቸው 14-15 ዓመት የሆኑ ልጆች ፓስፖርታቸው ላይ ሲታይ 26-27 ተብሎ ተጽፎባቸው ይመጣሉ። ምንም ስልጠና ያላገኙ እድሜያቸው ያልደረሰ ልጆች ይመጣሉ። እንግዲህ በፊት በነበረው የሰራተኛ የስራ ውል ስምምነት መሰረት ማለት ነው። ከቀበሌ ጀምሮ ከወረዳ ጀምሮ ኢሚግሬሽን ኦፊስ ፓስፖርት ዲፓርትመንት ጀምሮ ዝም ብሎ ከቀበሌ በመጣለት የመታወቂያ ላይ ቁጥር እድሜ እየሰጠ ዝታ በዛ ላይ ልጨምር?
አዎ እሺ፣ ጨምሩ።
እድሜያቸው ያልደረሱ ልጆች የመሄድ ነገር አለ። በዚህ ውስጥ የወላጅ ሚና አለ፣ የቀበሌ መስተዳድሮች ሚና አለ። ሚናቸው በሁለት መልኩ ነው። አንዳንዴ እንደተባለው ገንዘብ በመቀበል እድሜያቸውን መጨመር እና መታወቂያ እንዲያገኙ ማድረግ አለ። በሌላ በኩል ግን የረዳው መስሎትም እድሜያቸውን ይጨምራሉ። ግን በህገወጥ መንገድ በሚሄዱትም ልጆች እኮ ከእድሜ በታች ያሉ ይሄዳሉ ብዙ። ስለዚህ በህጋዊም በህገወጡ መንገድ ከእድሜ በታች ያሉ ልጆች ይሄዳሉ። ህጋዊውን ግን እኛ በሚገባ ባለመምራታችን ህገወጡ ሰፍቷል ነው የኔ አቋም። በብዛት ከልጆቹ የሰማሁትን ነው። አቋም ስልሽ ከግሌ የወጣ አይደለም፣ ልጆቹ ከሚናገሩት ነው የምነግርሽ።
እኛም በደረሰን ጥያቄ መሰረት ለምሳሌ እነኚህ ልጆች ልምድም የላቸውም፣ እድሜያቸውም ገና ጨቅላ ናቸው። ከዛ ደግሞ ቋንቋም አይችሉም እና በዛ ምክንያት ደሞዛቸውም ያነሰ ነው። እንግዲህ ወጥተው ይስሩ ከተባለም ተወዳዳሪ አይደሉም ከሌሎች ከውጭ ሄደው ሳውዲ አረቢያ ውስጥ ከሚሰሩት ጋር። ስለዚህ ለጭቆና ይጋለጣሉ፣ ይደበደባሉ፣ ይሳለቅባቸዋል፣ ይባረራሉ። እና እነዚህ ህጻናት ደግሞ ወደ ወንጀል ይሄዳሉ። ከሳውዲ አረቢያ አንድ የደረሰኝ ጥያቄ አሁን ምንድን ነው፣ በየጋዜጣው ላይ ኢትዮጵያዊ አሰሪውን ገደለ፣ ወጋ፣ እንዲህ አይነት ነገር ብዙ ጊዜ ይሰማል ነው የሚለው። እና ችግሩን ከምንጩ እንዴት ማድረቅ ይቻላል የሚለውን አቶ መለስ እንዴት ያዩታል? የዕለት የዕለቱን ስንሸፍን ነበረ፣ ይሄን ያህል ኢትዮጵያዊ ሄደዋል፣ ይሄን ያህል ኢትዮጵያዊ ተቸግሯል የሚለውን ስንሰራ ነበረ። ከሌላም አካባቢ የደረሰን ጥያቄ አለ። ከኬንያ የመጣ ጥያቄ አለ። እርሶም ኬንያ በነበሩ ጊዜ ከእርሶ ጋራ ፕሮግራም ሰርተናል። በየአቅጣጫው ነው ኢትዮጵያዊ የሚወጣው። ኢትዮጵያዊ እንዴት ሆኖ ነው አገሩ ውስጥ ኖሮ ሰርቶ ሊበላ የሚችለው?
ቀደም ሲል የተነሳውን ያላላክ ችግር አንዱ ችግር ነው በሚል ተነስቷል። የዜጎቻችንን የውጭ ስራ ስምሪት በተመለከተ ሰራተኛም እና ማህበራዊ ጉዳይ የበለጠ ያራራው ይችላል። ግን አንድ ሁለት ነገሮችን ብቻ ልበል። የውጭ ጉዳይ ሚኒስቴር እንዲሁም ሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመሆን ከተወሰኑ ሀገሮች ጋር የተፈረመ የስራ ስምሪት ስምምነት አለ። ለምሳሌ ከኩዌት፣ ኳታር እና ዮርዳኖስ። አሁንም ደግሞ በቅርቡ የውጭ ጉዳይ ሚኒስትሩ ዶክተር በርጥለህ እና የሰራተኛና ማህበራዊ ጉዳይ ሚኒስትሩ ከበሩ አቶ አብዱልፈታህ ጀዳ በነበሩበት ጊዜ ከሳውዲ ጋር የተፈረመ የስራ ስምሪት ስምምነት አለ። የዚህ የስራ ስምምነት ማዕከላዊ ሀሳብ ምንድን ነው? ዜጎች አንደኛ መብታቸው ተከብሮ ወደ ሳውዲ እንዲሄዱ በሳውዲ ቆይታቸው ተገቢው ክፍያ እንዲያገኙ ማድረግ፣ ሲሄዱ ቀደም ሲል እንደተባለው የቋንቋ መሰረታዊ እውቀት እንዲኖራቸው የማድረግ ስራ መሰራት አለ። ስለዚህ በመንግስት በኩል በአጠቃላይ ወደ መካከለኛው ምስራቅ የሚሄዱ ወገኖቻችን ተገቢው ሙያዊ ክህሎት እንዲኖራቸው የማድረግ መብትና ግዴታቸውን እንዲያውቁ የማድረግ ስራ መሰራት አለበት ተብሎ የተጀመረ ነገር አለ። በቀጣይም ከተባበሩት አረብ ኤምሬት እና ሊባኖስ ይመስለኛል እየተሰራ ነው። ይሄ በመንግስት በኩል ትኩረት እየተሰጠው ያለ ነገር ነው። ችግሩ እሱ ነው። ሌላኛው ግን በቤተሰብ ደረጃ የሚሰሩ ነገሮች አሉ። አገር አቀፍ ደረጃ የተቋቋመ ብሔራዊ አካል አለ፣ በምክትል ጠቅላይ ሚኒስትሩ የሚመራ። ይሄ በጣም ዘርፈ ብዙ እቅዶችን አውጥቶ እየተንቀሳቀሰ ነው። አንደኛው የህገ ወጥ ዝውውር ያላዘዋዋሪ የለም። ስለዚህ የህገ ወጥ ዝውውሩን መረብ ለመቆጣጠር የህግ ማዕቀፉን የማስተካከል ስራ ይሰራል። ከተለያዩ ሀገሮች ጋር በመነጋገር ወንጀለኞችን ወደ ሀገር ቤት እንዲመጡ በማድረግ ለህግ እንዲቀርቡ በማድረግ ስራ ይሰራል። በየቤተ እምነቱ፣ በየአካባቢው፣ በየአድባራቱ፣ በየመንደሩ የማስተማር ስራ ይሰራል። ትምህርት ቤት አካባቢ የሚሰራ ስራ አለ። ስለዚህ በቤተሰብ ደረጃ በአካባቢ ደረጃ ምናልባት ዶክተር አባቢ ያሉትን ለመጠቀም በቤተሰብም በማህበረሰብም ደረጃ የሚሰራ ስራ መኖር አለበት። ይሄ አሁን የተጀመረ ጥረት አለ። በመንግስት በኩል የበለጠ እንዲጠናከር ማድረግ ያስፈልጋል። እናንተም የመገናኛ ብዙሀን ለዚህ በጎ አስተዋጽኦ ማድረግ ያለባችሁ መስሎን የሚታይ ኢትዮጵያውያን ምስራቅ አፍሪካ የተባለው የዘሮ ትዝታ አንቺ እንዳልሽው እኔ ኬንያ ሆኜ የታንዛኒያም ማላዊም በመንቀሳቀስ ወገኖችን ለመመለስ ስራ ነበር በካውንስለርነት በነበርኩበት ጊዜ። አሁን በርካታ ወገኖቻችን ወደ እዛ አካባቢ እንቀሳቀሳሉ። አንዳንዶቹ እዚህ ጉዞ ውስጥ ለመግባት እስከ 100,000 ብር ያወጣሉ፣ 80,000 ብር ያወጣሉ። ትላንት የመለስናቸው ዜጎቻችን አሉ ወደ 37 የሚሆኑ ኢትዮጵያውያን በደላሎች ተታለው ኬንያ ከገቡ በኋላ ረዥም ጊዜ አንድ የተሰወረ ቦታ ላይ ቆይተው በኤምባሲውና በኬንያ መንግስት ትብብር ነጻ ወጥተው ወደ ሀገራቸውን እንዲመለሱ ተደርገዋል። እነዚህ ሰዎች በአማካይ ከ50,000 እስከ 120,000 አካባቢ ከፍለው ለደላሎች ድምሩ ወደ 3.5 ሚሊዮን አካባቢ ይሆናል። እነዚህ ሰዎች ኢትዮጵያ ውስጥ ስራ መጀመር ይቻላል። 3.5 ሚሊዮን ብር ማለት ነው። ይህ ትልቅ ገንዘብ ነው። ስለዚህ ከኢኮኖሚ ችግር አድርጎ ማቅረብም የተሟላ ስዕል ላይሰጥ ይችላል። እነ ዶክተር አበባው ጥናታቸው ላይ እንዴት እንዳዩት እኔ እርግጠኛ አለሁ። ሰዶ ማሳደድ ነው የሚሆነው። ዋናው ዘላቂ መፍትሄ የሚኖረው በሀገር ቤት የሚሰራ ስራ ነው በሚል በመንግስት በኩል ትኩረት ተሰጥቶት እየተሰራ ያለ ስራ አለ። እሱ አጠናክሮ መቀጠል ነው ዘላቂ መፍትሄ የሚሆነው። ትልቁ መፍትሄ ግን በዋነኛነት እዛ ሀገር ውስጥ ድህነትን ታሪክ ማድረግ ያስፈልጋል።
እሺ፣ በጣም አመሰግናለሁ። እሺ፣ ስለሽነ
አበባው ስለሽነ። ኦኬ፣
እስቲ አቶ ስለሽን ላስቀድም።
በቅርብ ጊዜ ትዝታ፣ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር የለቀቀው ዳታ አለ፣ ቀመር አለ። ከ2008 መስከረም እስከ 2009 ጥቅምት ድረስ 89,800 ኢትዮጵያውያንን ይዞ ወደ ሀገር እንደመለሰ የሚያመለክት ዳታ ነው፣ ቀመር ነው። ኢማጂን እንግዲህ ይሄ አብዛኛው በበረሃ በኩል አቋርጦ የአፋርን በረሃ አቋርጦ ቀይ ባህርን በአስቸጋሪ ሁኔታ በማይረቡ ታንኳዎች፣ ጀልባዎች አቋርጦ በየመን አድርጎ በጂዛን በኩል ወደ ሳውዲ አረቢያ የገባ ነው። አብዛኛው ከ80% በላይ የሚሆን በየቀኑ ስናተላው ለ365 ቀን ስናካፍለው 246 ሰዎች በየቀኑ ወደ ኢትዮጵያ ይመልስ ነበር የሳውዲ አረቢያ። ይሄ ምን ማለት ነው? እኔ ሁሌ ግራ የሚገባኝ የዚህ ሀገር አሁን ይሄንን ውይይት በምናደርግበት ጊዜ ሁሉ መንገድ ላይ ያሉ ኢትዮጵያውያን ወጣቶች፣ ሴቶችም ወንዶችም አሉ። ይሄንን ምንጩን ማድረግ ወይም ደግሞ ከምንጩ ማከም እንዴት ነው ያልተቻለው? ይሄን ያህል ብዛት ያለው ሱዳንም አለች ከጎን ከሳውዲ ጎን የምትቀርብ ናት። ኤርትራም ቅርብ ናት። ኢትዮጵያ ግን በብዛት የሚጎርፈው ኢትዮጵያዊ ነው። ምንድን ነው ይሄ ምክንያቱ ተብሎ መታከም ያለበት ይመስለኛል። ከዚህ በላይ ደግሞ በጣም የሚገርመው ይህን አስቸጋሪ መንገድ 10 ጊዜ 15 ጊዜ ደጋግመው የመጡ ሰዎች አሉ። ተይዘው ከዚህ በአይሮፕላን ይባረራሉ፣ ተመልሰው በእግራቸው ይመጣሉ። ዛሬ ጠዋት ያገኘሁት ልጅ 9 ጊዜ መጥቻለሁ አለ። ሪከርድ ከሌ ይዟል፣ ሰንጠረዡን ከሌ እየመራው ነው እስከ መባል የደረሰበት ሁኔታ አለ። እዛ ሀገር ውስጥ ያለው ፋክተር ይሄ ፑሽንግ የሚባለው ፋክተር እዚህ ሀገር ካለው ሳቢ ከሚባለው ፑሊንግ ከሚባለው የበዛ
ተቋረጠ። እንደገና ስለሺ ጥሩ ጥያቄ አንስቷል። በዚህ ጥያቄ ላይ ዶክተር አበባው የሚያክሉት እስቲ ካለ ቀደም ብሎም ተራ አንድ ሰው ጠይቀው ነበር።
ሌላ ትዝታ፣
እሺ፣
መጀመሪያ አሰልጥኖ መላክ በሚለው ላይ በጉልህ ያለብን ትልቁ ችግር እሱ ነው። አሰልጥነን ባለመላካችን ህግ እንኳን ራሱ 3 ጊዜ በመሰረቱ ይሄ የውጭ ሀገር ስራ ትምህርት 3 ጊዜ ህጉ ሪቫይዝ ተደርጓል። በየጊዜው የተለያዩ ነገሮች ይገቡበታል፣ ግን በመፈጸም ዙሪያ ለምሳሌ አሁን የሶስተኛው ይሄ 6/23 የ2008 የወጣው ህግ ስታይ 1 ወር ያህል አሰልጥኖ መላክ ነው። ግን እስካሁን በተግባር የተደረገው እንቅስቃሴ በጣም ውስን ነው። ስለዚህ ልጆቻችን እዛ ይሄዱና በብዛት ደግሞ ገጠር ያሉ ልጆች ናቸው። እዚህ ሀገር ላይ ገና አሁንም 80% ገጠር ያለ ሰው ያለበት ሀገር ነው። እነዚህ ልጆች እዛ ሲሄዱ ስለ ቋንቋው፣ ስለ ባህሉ፣ ስለ አነጋገራቸው እንደው በአንድ ምሳሌ ብቻ ላስረዳሽ። አንዲት አሁን የጠየኳት ልጅ ከተመለሱት በሰዎች መነገድ ሰለባ የሆነች ልጅ ገና እንደደረሱ ሲጫጫሁ በቃ በሬ ምክንያት ነው ሊገሉኝ ነው ብዬ ነው ሰልኩ። ይሄ እንግዲህ የአረቦች ባህል ነው። በንግግር ዙሪያ መናገር አለ። ስለ ባህሉ አያውቁም፣ ስለ ቋንቋ አያውቁም፣ ስለ አሰራሩ አያውቁም። እነዛ ደግሞ አንዳንደኛ አሁን አረቦቹን ብቻ እናከፋለን የሚያደርጉት ነገር አለ። ያናደዳል፣ ያበሳጫል። ወገንተኛ ስለሆንም ደግሞ ይሰማናል የልጆቻችን ጉዳት። በአንጻሩ ግን ደግሞ አረቦቹ የጠበቁትን አያገኙም። እንዲሰራሉ ተብሎ ሄደው ሽንት ቤቱንም አያውቁትም፣ ታውያ መተኮሻውንም አያውቁትም፣ ምግብ አበሳሰሉንም አያውቁትም፣ የቤቱን ባህሪም አያውቁትም። እንደው ስለ ንጽህና ብቻ አሁን አንድ ሳስበው አእምሮ የመጣብኝ አንዲቱን ልጅ እንትን ነው የምናገርሽ፣ አጸደውና ወዲያው መታ ያጸደውትን ይሄ ቆሻሻ ነው ብላ እንደገና ታጸዳኛለች። ንጹሁን እኮ ነው ትላለች። በዚች ልጅ እይታ ገጠር እንደ ቤተሰቦች ባለ ማህበረሰብ ውስጥ መታ ጽዳት ማለት ምን ማለት እንደሆነ ለዚች ልጅ እዩ። ቤቱ ወይም በበት የሚለቀለቅ ሊሆን ይችላል። የቤት ጽዳት በአረቦቹ ሀገርና በእኛ ሀገር በተለያየ ኬሚካል በሚታጠብበትና ገጠር በመጡት ሁኔታ በጣም ይለያያል። እኛ ኮ ከልብስ እንኳን ሳይቀር መርጠን ቡላ ልብስ ድፍ የሚችል እንግዛ ነው የምንለው አይደል? ለእነሱ ግን በቀላሉ ይታያቸዋል። ስለዚህ በደንብ አሰልጥነን አንልክም። ከዛም በኋላ ደመወዛቸው የፊሊፒኖ ዜጎች ከሚቀጠሩበት 1/3 የእኛ ወርዶ ይቀጠራሉ። ይሄ የሚንጸባረቅ እውነት ነው። በስራውም ስለማይረኩ አረቦቹ ደግሞ ወደ ማንገላታቱ ይሄዳሉ። ሌላው ስለ ሀገሩ ባህልም በደንብ አያውቁ። አንዳንዴ እኮ ሊያበሳጭሽ የሚችል ነገር ልትሰሚ ትችያለሽ። ሳውዲዎቹ እኮ ኢትዮጵያውያን የወሲብ ባህላቸው በጣም መጥፎ ነው ብለው ይወስዳሉ። ጠባጫሪ ናቸው ብለው ይወስዳሉ።
ስልጠናው ላይ ነው እንግዲህ
ነው ስትይ፣ ልጆቹን በደንብ አሰልጥነን ስላላክ ናቸው እንዴት ተግባቦት ማድረግ እንዳለባቸው።
ዶክተር አበባው በእርሶ ጥናትና በቅርበት ከሚያውቁት ይሄንን ጠቅሰዋል። 2008 የወጣ ህግ አለ ብለዋል። ማሰልጠን የማን ነው ኃላፊነት? ተኛና ማህበራዊ ጉዳይ ሚኒስቴር ነው? ክልል ነው? አቤት።
የቲቪቲ ተቋማት እንዲያሰለጥኑ ነው የሚለው።
ቲቪቲ ምንድን ነው? ይቅርታ፣
ቴክኒክና ሙያ ማለት ነው። ተቋማት ዘነሮ ቲቪቲ።
እሺ፣ እሺ።
እንዲያሰለጥኑ እንትን የሚለው
እሺ፣ መስሪያ ቤት ነው ማለት ነው።
አይ ብዙ ተቋማት ናቸው። በዋናነት በፌዴራል ደረጃ ኤጀንሲ አለው። በዛ ነው እንዲመራ። እዚህ ጋር
የመንግስት መስሪያ ቤት ነው? የግል መስሪያ ቤት ነው? ይሄ
የመንግስት ነው? የመንግስት ነው? የመንግስት ነው። የሙያ ማሰልጠኛ ተቋማትን እኮ ነው የምልሽ። የቴክኒክ ኮሌጆች እኮ በጣም ብዙ አሉ አይደል? የቴክኒክና የሙያ ኮሌጆች እና ይህን ስልጠና እንዲሰጡ ነው የሚፈለገው።
እንግዲህ በህግ የተቀመጠ እሱ ሆኖ ሳለ ህጉን ተፈጻሚ የሚያደርገው አካል ማን ነው የሚለው ደግሞ አለ። አንዲት ሴት ልጅ ከመሄዷ በፊት እድሜዋ ብቁ ያለመሆኑን ወይንም ደግሞ ስልጠና ማግኘት ያለ ማግኘቷን የሚያጣራ አካል እነሱም ሳይጎዱ አገርም እርዳታ የሚያገኝበትን መንገድ የሚያስፈጽም ኃላፊነት የሚወስድ አካል ያስፈልጋል ማለት ነው።
እውነት ነው። የድሮ ትዝታ ምናልባት አንድ ሁለት ነገሮች ልበል እኔ።
እሺ፣ እሺ።
ይሄ እኮ የህገ ወጥ የሰዎች ዝውውር ዓለም አቀፍ ችግር ሆኖ ነው። ለምሳሌ ወደ ደቡብ ኢትዮጵያ የሚካሄደው የሰዎች ዝውውር መነሻው ኢትዮጵያ ይሁን እንጂ ሰንሰለቱ መረቡ በጣም ረዥም ርቀት የሚሄድ የተለያዩ ሀገሮች የመንግስት መዋቅሮችን ሳይቀር የያዘ ነው። ይሄ ይታወቃል። ስለዚህ በአንድ ሀገር ብቻ በሚደረግ ጥረት መቆጣጠር ይቻላል የሚል እይታ እንዳይኖር ስለፈለኩ ነው። ከዛ ውጭ ግን ኢትዮጵያ ውስጥ ትንግርት የሆነ ለውጥ መጥቷል። ባለፉት 20 ዓመታት ውስጥ ገንዘብ ማግኘት ተችሏል። ሰው ገንዘብ ባገኘ ቁጥር የመለወጥ ፍላጎቱ በዛኑ ያህል ጨምሯል። በህገ ወጥ መንገድ ለመሄድ የሚገፋፋ የሚያደርስ ለውጥ አለ። ገንዘብ ይዘሃል፣ ተጨማሪ ገንዘብ ማግኘት ትፈልጋለህ እና አንደኛው ምክንያት የሚሆነው ኢትዮጵያ ውስጥ ያለው አውንታ የሆነ የኢኮኖሚው ለውጥ ተመሳሳይ የመነሳሳት ፍላጎት ፈጥሯል። ሰው ሌላ ዓለም ላይ ያለውን የተሻለ ህይወት ለማየት የሚችልበትም ደረጃ ደርሷል። ስለዚህ ይሄኛውንም አንደኛው ክንፍ ማየት የሚገባ ይመስለኛል። ከዛ በተረፈ ግን መንግስት ወደ ባህረ ሰላጤው ሀገሮች የሚሄዱ ወገኖቻችን ተገቢ የክህሎት ስልጠና እንዲኖራቸው ለማድረግ የተፈረሙ ስምምነቶች አሉ። እነሱ ስራ ላይ የሚውሉ ማድረግ ያስፈልጋል። በዛ ረገድ የሰራተኛና ማህበራዊ ጉዳይ ሚኒስትር ብትጋብዙ አንቺም መልካም ነበረ። ያሉበትን ደረጃ ከኔም ከዶክተር አበባውን በተሻለ ሊያሰዱ በቻሉ ነበር ለማለት ነው።
አቶ መለስ አለም፣ ስለ እርሶ ትብብር እጅግ አድርጌ ነው የማመሰግነው። በጣም ተባባሪ ኖት። ይሄን ስራ ከተረከቡ ወዲህ እንደ አንድ ኃላፊነት እንደሚሰማው የመንግስት ባለስልጣን እየመጡ የኢትዮጵያ መንግስትን በኩል ያስረዱናል። በዛ በጣም ነው የምናመሰግነው። የማህበራዊ ጉዳይ
በዚህ ደረጃ ተባብሮ ለመስራት ዝግጁ ነው። ከማንኛውም የመገናኛ ብዙሃን ጋር በትብብር ለመስራት ፍላጎት አለው፣ ዝግጁ ነው።
ግልጽ ለማድረግ ነው ለአድማጮቻችንም ለእርሱም። የማህበራዊ ጉዳይ ሚኒስቴርን እያንዳንዱ አሜሪካ ድምጽ ራዲዮ ጣቢያ ውስጥ የሚሰራ ጋዜጠኛ ይሞክራል። ኢሜይል አርጉልን፣ ደብዳቤ ጻፉ፣ በደብዳቤ ጠይቁ እንባላለን፣ እንጠይቃለን። መልስ ልናገኝ አልቻልንም። ይሄንን የምንናገረውን ሰምተው በሚቀጥለው ጥሪ በምናደርግላቸው ጊዜ በዝግጁነት መጥተው የሚሰሩትን ስራ እንደሚያስረዱ ባለሙሉ ተስፋ ነኝ እኔ።
መልካም።
እሺ፣ አሁን አቶ ስለሺ።
እሺ፣ አቶ መለስ ባሉት ላይ ትንሽ ነገር ለማለት ፈልጌ ነው። ኢትዮጵያ አድጋለች? አዎ አድጋለች። ግን ስደተኛውን ማቆም ትንሽ ቢሆን መግታት ያላስቻለ እድገት ትርጉሙ ምንድን ነው? ያ ነው።
ጥሩ ጥያቄ ያነሳና ይቋረጥበታል። ይቅርታ አቶ መለስ፣ አሁን ስለሺ ያነሳውን ጥያቄ ይመልሱልንና ከዛም ሌላ እንግዲህ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሊመልሰው የሚችለው አንድ ጥያቄ አለ። ከነኚህ ወደ ውጭ ከሚላኩት ኢትዮጵያውያን ገቢ ይገኛል? መንግስት ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያገኘው ገቢ አለ? ያንን ገቢ ሊያስረዳን የሚችል መስሪያ ቤት ቢኖር በጣም ጥሩ ነበረ።
እንግዲህ እኔ የውጭ ጉዳይ ሚኒስቴር ቃል አቀባይ ነኝ። የተሻለ የሚሆነው ከውጭ ጉዳይና ከዲፕሎማሲ ጋር የተያዙ ጥያቄዎች ቢቀርቡ ነው።
እሺ፣
ከዛ ገፋ ካለ ደግሞ አሁን ከወቅታዊው ዜጎቻችንን ከሳውዲ የመመለስ ጋር የተያያዘ ጥያቄዎች ቢቀርቡልኝ መልካም አይመስልሽም? ወይዘሮ ትዝታ፣
አደረግን እኮ አቶ መለስ ቀደም ብለው በሙያው ጋዜጠኛ ነበሩ። ጋዜጠኛ መጠየቅ ነው። አድማጭ ይህንን ለምን አልጠየቀችም የሚልም እኮ በሀሳቡ ይጉላላል። ይቅርታ፣ አሁን ኢትዮጵያ አድጋለች ብለዋል። ነገር ግን እንዴት ነው ህዝቧን ሰብስባ ማቆየት ያልቻለችው የሚለውን ስለሺ አቅርቦ ነበረ። እሱን መልስ ይስጡንና እናጠቃልላለን ለዛሬ።
እንግዲህ ይህም በተመሳሳይ እኔ ከምወክለው ዘርፍ ጋር የሚያያዝ አይደለም፣ ግን ቁም ነገሩ ምንድን ነው? ኢትዮጵያ ውስጥ ኢኮኖሚ እድገት ለመመዝገቡ ጥርጣሬ ሊኖር አይገባም። የሚታይ የሚዳሰስ የሚጨበጥ ጉዳይ ነው። እያንዳንዱ የህብረተሰብ ክፍል ተጠቃሚ የሚሆንበት ወደ ታችኛው የህብረተሰብ ክፍል የሚመነዘር የኢኮኖሚያዊ እድገት አለ። ይሄ እድገት አንደኛ ድሀ ተኮር የሆነ የኢኮኖሚ ፖሊሲ ነው የምንከተለው። እያንዳንዱ የህብረተሰብ ክፍል አገሪቱ ውስጥ ከፈራው ሀብት ተጠቃሚ መሆን ችሏል። በዚህም ምክንያት ተጨማሪ ህይወቱን ሊለውጥ የሚችል ገንዘብ ለማግኘት ይፈልጋል። በዚህ ረገድ የህገወጥ አዘዋዋሪዎች ሰለባ የሚሆንበት ሁኔታ አለ። አሁን ያለው የህገወጥ የሰዎች ዝውውር ግን ኢትዮጵያ ውስጥ ያለውን ኢኮኖሚያዊ እድገት ለውጥ ሊሸፍነው ወይም ጥላ ሊያጠላበት የሚችል አለ። ይሄ የኢትዮጵያ መንግስት የሚለው አለ። ይሄ ዓለም አቀፍ የፋይናንስ ተቋማት ለጋሾች ሁሉ ምስክር የሆኑት ነው። እና ከዚህ በላይ መሄድ ጉንጭ ማልፋት ዜጎቻችንን ከሳውዲ የመመለሱ ጥረት አሁን የደረሰበት ደረጃ አለ። መንግስት ባደረገው ዲፕሎማሲያዊ እንቅስቃሴ የሳውዲ መንግስት ተጨማሪ ፎይታ ጊዜ ሰጥቷል። ይሄ አዎንታዊ ነገር ነው፣ ግን ብቻውን የመጨረሻ ግብ አይደለም። በዚህ ጊዜ ውስጥ ደግሞ ዜጎችን ወደ ሀገራቸው መመለስ በጣም አስፈላጊ ነው። ለዚህ መንግስት አስፈላጊውን ርብርብ ያደርጋል። የማቋቋሙን ስራ በተመሳሳይ የሚሰራ ይሆናል። በአጠቃላይ ይሄ ለሶስት ወራት የዘለቀው ኦፕሬሽን ስኬት ወይም ድክመት መመዘን ያለበት ሶስቱም ከተሰራ ስራ አንጻር መሆን አለበት። ሪያድ ውስጥ የተከሰተ የትኬት ከትራንስፖርት ጋር የተከሰተ ችግር አለ። እሱ ብቻውን አጠቃላይ ሂደቱን አይገልጽም። 45,000 ሰው በአንድ ጊዜ መመለስ መቻል ብቻውን 111,000 ሰው የትኬት የጉዞ ሰነድ እንዲወስድ ማድረግ ብቻውን ትልቅ ስኬት ተደርጎ የሚወሰድ ነው እና የዜጎቻችን እንግልት መከሰት ያልነበረበት ነው። መንግስት እሱን ለመፍታት የኢትዮጵያ አየር መንገድም
የሳውዲ አረቢያ አየር መንገድም ሆኖ ይሰራል። በዚህ ረገድ ያሉ ጉለቶች መታረም ይኖርባቸዋል። ይሄን ነው ማለት የሚቻለው ወይዘሮ ትዝታ።
እሺ፣
ሌሎች ወንድሞችንም ላመስግን፣ ዶክተር አበባውንም አቶ ስለሺ ሽብሩንም።
እሺ፣ እኔም እጅግ አድርጌ አመሰግናለሁ በአድማጮቻችን ስም። ዶክተር አበባው መናየ የማጠቃለያ ሀሳብ ይስጡኝ።
ምናልባት አንድ ነገር እንዳይምታታ ፈልጌ ነው። አሁን ብዙ ዋናውን ጥያቄ ኢትዮጵያ አድጋለች አላደገችም የሚለው ነገር ዋና ትኩረታችን መሆን አለበት ብዬ ለመውሰድ ይቸገራለሁ። ነው መሰለሽ፣ በጣም እያደግሽም ጉዞ ሊበዛ ይችላል። ምክንያቱም አሁን ትራንስፖርቱ ሲሳለጥ፣ የመገናኛ ብዙሃኑ ሲሳለጥ፣ ሞባይል በቀላሉ በእጅ ሲገባ፣ እኒህ ነገሮች አንዳንዴ እድገት እንደውም ጉዞን ሊያመጣ ይችላል። እኔ አሁን
እድገት ራሱ የሚያመጣቸው አሉታዊ ነገሮች እንዳሉ ማለት ነው።
አክቹዋሊ የኢኮኖሚ አናሊሲስም ባለሙያ አይደለሁም፣ ግን ማየት ያለብን እኛ ሰዎች በዚህ በኢትዮጵያ ውስጥ ባለው ጠቅላላ እንቅስቃሴ ውስጥ የመለወጥ ፍላጎታቸው የጨመረውን ያህል ያላገኟቸው ነገሮች አሉ። መነሻ ገንዘብ ይፈልጋል። አሁን እርቦት የሚሄድ የለም። በመሰረቱ እኔ ከጠየቅኳቸው ልጆች በሙሉ ከሚበሳጩበት ነገር እዛ ሲሄዱ እርቧቸውን ይሄዱ ይመስላቸዋል። እርቦት የሚሄድ አንድም ልጅ የለም። እንደዚህ ብለውን አያውቁም። እኔ ብዙ ልጆችን ጠይቄያለሁ። ዋናው ጥያቄያቸው ምንድን ነው? የተሻለ ለመለወጥ መነሻ ገንዘብ፣ ቦታ፣ እንዲህ አይነት ነገር በቀላሉ አያገኙም። እዛ የሚገኘው ገንዘብ አሁንም የኢትዮጵያና የሚድል ኢስቱ የገቢ ደረጃ በጣም ሰፊ ልዩነት አለ። ይሄ እስኪቀራረብ ድረስ ስደቱ መቀጠሉ አይቀሬ ነው። ብንዘጋጅ ነው የሚሻለው። ስደት ይቀራል እኮ ማለት አይደለም፣ ህጋዊ መልክ እየያዘ ይመጣል። በጣም ካልተቸገረ ራሱን አጋልጦ ለሞት እየሰጠ መሄድን እየቀነሰ ይመጣል እንጂ እኮ ስደት ዓለም አቀፋዊ ገጽታ ነው። ከፍተኛ ገዝ የሚካሄድበት ነው። የዓለም አቀፉ የፍልሰት ድርጅት እኮ ማይግሬሽን ቤነፊትስ ኦል ነው የሚለው። ስደት ሁሉንም የሚጠቅም ነው፣ በመልክ ከተያዘ፣ በስርዓት ከተያዘ። ስለዚህ በስርዓት መያዝ ያለብን ነው የሚመስለኝ።
እሺ፣ ዶክተር አበባ ማናዬ በጣም አርጌ ነው የማመሰግኖት። አቶ መለስ አለምም እንዲሁ አመሰግናለሁ። ስለ ሽብሩ ስልኩ አልተባበረንም፣ ቁም ነገር አዘል ነጥቦችን ሲያነሳ የነበረ ጋዜጠኛ ነው። እጅግ አድርጌ ነው የማመሰግነው በአድማጮቻችን ስም።
እኔም አንቺን ወይዘሮ ስንሳንቺን አመሰግናለሁ። የአሜሪካ ድምፅ ሬዲዮን አድማጮችን አመሰግናለሁ።
አድማጮች፣ አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በጽዮን ግርማ እየተዘጋጀ ወደሚቀርበው የሙዚቃ ቃና
አመሰግናለሁ አሉላ። ግን ዛሬ ባልደረቦች የትዝታ በላቸውና አሉላ ከበደ የሙዚቃ ቃናን የአየር ሰዓት በእኩል ተካፍለው ጥቂት ሲቀረው ነው ያስረከቡኝና የሙዚቃ ምርጫዎቼ ምጥን ናቸው። ሰላምታ ዘነጋው። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች እንደምናመሻችሁ፣ እንደምሰነበታችሁ። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ተዘጋጅቶ ዘወትር ቅዳሜ ምሽት ወደ እናንተ የሚደርስ ዝግጅታችን ነው። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ነኝ። የዛሬው ፕሮግራማችን አስከፊውን የስደት በተለይ ደግሞ በአሁኑ ወቅት የመኖሪያና የስራ ፈቃድ የሌላቸው ሕገ ወጥ ናችሁ የተባሉ ዜጎች ከሳውዲ አረቢያ እንዲወጡ የሚያስገድደው የምህረት አዋጅን የተመለከተ ውይይት ነበርና የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር በአደገኛው የድንበር ማቋረጥ ላይ በአምስት ድምፃውያን ያሰራውን ዴንጀረስ ክሮሲንግ የተባለውን ዘፈን አዳምጠን ፕሮግራማችንን እንጀምር።
Teguzo, 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 tegu do kabnu biyajitu biyachala magasitu biyafani hubamnera tinakuta luboyera biyafani hubamnera tinakuta luboyera si badala holi waye fa umati uqate nitai ki isa yunka midweya si huraysa miyaylan warar kahaynin miyani sagohu bala miyan galiyaro helaynin miyan huslo mushebi miyaylan warar kahaynin Miyani sabohu bala Miyan dali aroye leydi Miyan boslu ushe
Teguzo Teguzo Agu tespaizo
Abit saqayo wo galaye Zalilu watse wana absiqaye عبت سقيت زحفتي زليلة أزوتنا بسقاي عفتي أوي حفتي نتركي يعجقونا سقاي حاوي حاوي نتركي يعجقونا سقاي نتركي يعجقونا سقاي نتركي يعجقونا سقاي
Dangerous Crossing የተሰኘውን ዜማ ነበር የጋበዝኳችሁ። እስቲ አሁን ደግሞ ከሙዚቃ ቃና ለየት ወዳለ አንድ ፕሮግራም ልሰጣችሁ። የማለዳ ድባብ የግጥም መድብል መጻፍ ነው። ገጣሚና ደራሲ በውቀቱ ስዩም አዲስ ያሳተመው መጻፍ ነው የማለዳ ድባብ። በውቀቱ ስዩም በአትላንቲክ ምሽት ወደ አሜሪካ ድምጽ ስቱዲዮ ጎራ ብሎ በነበረበት ወቅት ከመጻፉ ላይ አንድ ግጥም ለአድማጮቻችን እንዲያነብልን በግረ መንገድ ጠይቀው ነበር። እረኛው ባለዋሽንት በተሰኘው የግርማ ይፍራሽዋ ረቂቅ ሙዚቃ ታጅቦ እውነት እንደ ሎሌ የተሰኘውን ግጥም በንባብ አቀርቦልናል።
እውነት እንደ ሎሌ ከለታት ባንድ ሁለት ደም በደመነበት በነውጠኛው ጊዜ የጎጃሙ መስፍን ራስ አዳልና የላስታው ጎበዜ ገብራል ገብርም ይዋጣልን ብለው ለመግደል ለመስለብ እጅግ የቋመጠ ሰራዊት መልመለው ጠመንጃ ወልውለው ሰይፋቸውን ስለው ጨሬውን አሹለው ዛቻ ተለዋውጠው ለመተናነቂያ የማይቀነቆን ቆርጠው ለፍልሚያ ለግልቢያ የተመቸ ስፍራ ድልድል ሜዳ መርጠው በተፋጠጡበት በውጊያ ዋዜማ እንደ ብልጥ ደብተራ ዜናውን የሰማ እንደ ባህታዊ ወይባ ዳባ ለብሶ የላስታው ጎበዜ ወደ ተሰፈረበት ጋለበና ደርሶ የርሶ ሰራዊት ባዳል ጭፍራዎች ላይ እንደሚበረታ በልሚያ ሳይቶኛል ያባቶቹ አምላክ ተናንትና ማታ ብሎ ተናገረ። ተናግሮም ማልቀረ ወደዚያኛው ወራ ገስግሶ ሄደና ጌታው ራስ አዳል ድል አድራጊው ጀግና ህልሜ ወለል አርጎ እንደገለጠልኝ የነገው ድል ነሽ እርሶ ሆኖትና እኔን ነብይ አርጎ ለላከልሁ አምላክ ያቀርቡ ምስጋና። ይህንን የሰማ ጓደኛው ቢደንቀው እንዲህ ሲል ጠየቀው፣
ነገር እንደማብረድ ሰላም እንደማውረድ እንደመገላገል ምን ይሉት ፈሊጥ ነው እሳትና ጭድን በተራ መሸንገል። በቃልህ ተማምኖ ታግሎ የተረታ የትገባ ይሆን እንደዘበትክበት የባነነለታ።
ይህንን ወቀሳ አድምጦ ደብተራው ቃሉን አሰማምሮ መለሰ በተራው፣ በወትሮ ልማዱ ሰው መተራረዱ ፈጽሞ ባይቀርም አንዱ ተሸንፎ አንዱ እንደሚያሸንፍ አያጠራጥር። ያሸነፈው መስፍን በትንቢቴ ታምኖ ደስ ብሎት ሲሾመኝ፣ የተሸነፈው ግን ያልሁትን አስቦ እኔን መቅጣት ቢመኝ ከምኞት ባለፈ ከቶ ምን ያመጣል? የተሸነፈ ሰው ሥልጣኑን ያጣቀን ሁሉን ነገር ያጣል። በዚች እውድ ምድር መሸነፍ ነው ወንጀል፣ ይህንን አውቃለሁ። የተረታ ድኩም ራሱን ሊያጥናና እውነት ያሸንፋል ሲለኝ ይሰቃለሁ። የካሸናፊው እውነትን ያበጃል በአምሳሉ ጠፍጥፎ። ሲሻው ያወርሳታል ለቀጣው ትውልድ በጽላት ላይ ጥፎ። ምድር ገበያ ናት፣ አንዱ የአንዱ ሸቀጥ፣ አንዱ የአንዱ አሞሌ። ሐቅም የላት አቅም ሆና ትኖራለች ያሸናፊው ሎሌ። የአዳም ልጆች ልብም ጠንሳሽ የሚጠብቅ የጠብ ድፍድፍ በርሚል። ግልብ ሰው ብቻ ነው ሰላምን በስብከት አሰፍናለሁ የሚል። አጉል ከምትለፋ በዚች የጠብ ዓለም ጠብን ልታስወግድ። ቂሎች ሲፋለሙ በደማቸው አትረፍ ባጥንታቸው ነግድ።
በእውቀቱ ስዩም የማለዳ ድባብ ከተሰኘው አዲሱ የግጥም መድበል ላይ እውነት እንደ ሎሌ የተሰኘውን ግጥም ወስዶ ነበር ያካፈለን። እንግዲህ ይህ አዲስ የግጥም መጽሐፍ ከወጣና ካነበብነው በኋላ ደግሞ ለቃለ ምልልስ ተመልሶ እንደምናገኘው ቃል ገብቷል። የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች፣ በመግቢያ እንደገለጽኩት የነበረኝ የአየር ሰዓት በጣም አጭር በመሆኑ በዚሁ ልሰናበታችሁ። አብሬያችሁ የቆየሁት ጽዮን ግርማ ነበርኩ። ሳምንት በሌላ የሙዚቃ ቃና ፕሮግራም እንገናኝ። ለመሰናበቻ ማይክል ጃክሰን ማን ኢን ዘ ሚረር ሲል ከተጫወተው ዘፈን ጋር ልሰናበታችሁ። በእኔ በኩል ደህና ደሩ። ማይክል ጃክሰን ማን ኢን ዘ ሚረር እስከ ማጠቃለያ ዜናው አብሮቹ ይቆያል። Gonna feel real good, gonna make a difference, gonna make it right. As I turn up the collar on my favorite winter coat, this wind is blowing my mind. I see the kids in the street with not enough to eat. Who am I to be blind pretending not to see them need? A summer's disregard, a broken bottle top, and a one and slow. They follow each other on the wind and know, cause they got nowhere to go. That's why no one yet to know.
የማጠቃለያ ዜና ላሰማችሁ። አዲሱ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አዲሱን ሥራቸውን ዛሬ ቅዳሜ በይፋ ጀምረዋል። በዓለም የጤና ድርጅት መሪነት ዘመናቸው ውስጥ ሁሉ ጤና ሰብአዊ መብት የመሆኑ ጉዳይ የሥራቸው ማዕከል እንደሚሆን ዶክተር ቴድሮስ ከምርጫቸው በኋላ ባሰሙት ንግግር አመልክተው ነበር። የምዕራብ ጀርመንና የምስራቅ ጀርመንን የ1982 ዓመተ ምህረት ውህደት በማፋጠንና በመምራት ስማቸው የሚጠራው የቀድሞው የጀርመን ቻንስለር ሄልሙት ኮል አስከሬን ስርዓተ ሽኝት ዛሬ የዓለም መሪዎች በተገኙባት የፈረንሳይ ከተማ ስትራስበርግ ተከናውኗል። ዩናይትድ ስቴትስ በሰሜን ኮሪያ ላይ የነበራት ትዕግስት ሁሉ ተሟጧል ሲሉ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ይህንን የተናገሩት ትናንት ከኮሪያ ሪፐብሊክ አቻቸው ሙን ጃይን ጋር በዋይት ሀውስ በተገናኙበት ወቅት ነው። ቤጂንግ ስልጣኗን የሚጋፋ ማንኛውንም ሙከራ በትዕግስት አትመለከትም ሲሉ ሆንግ ኮንግ የሚገኙት የቻይና ፕሬዚደንት ሺ ጂንፒንግ ዛሬ ማስጠንቀቂያ አሰምተዋል። የማጠቃለያ ዜናው አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከርቲስ ባይንም በስቱዲዮ ቴክኒሽያኑ ነው። ጤና
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከአቀናባሪ ብርሃን ኃይሉ ጋር ያስተናግድኳችሁ አሉላ ከበደ ነኝ። ነገ እሁድ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። በራዲዮ መጽሔት ጠብቁን። ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.